የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የቅዳሜ ግንቦት 21 2013 ዓ.ም ፕሮግራማችንን እናቀርባለን። በቅድሚያ ለዛሬ ካሉን ዝግጅቶች ጥቂቶቹን እንጥቀስ። ዶክተር መረራ ጉዲና እና አቶ ታዬ ደንዳ በኢትዮጵያ ስለሚካሄደው ምርጫ ያሰሟቸው አመለካከቶች፣ በትግራይ ክልል ያለው የመንቀሳቀስ ሁኔታ የሚሉትና ሌሎችም ቅንብሮች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሃዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ እስከ ትናንት ለ1,078,140 ሰው የኮቪድ-19 ክትባት መስጠቷን የጤና ሚኒስቴር አስታውቋል። ሚኒስቴሩ በዌብሳይቱና በማኅበራዊ ገጾቹ ላይ ባወጣው ሰንጠረዥ እስከ ትናንት 4139 ሰው በኮቪድ-19 ምክንያት መሞቱን ገልጾ 447 ሰው በጽኑ ታሞ እንደሚገኝ አመልክቷል። 30953 ሰው አሁን በኮቪድ-19 ውስጥ እንደሚገኝ ከተደረጉት የላብራቶሪ ምርመራዎች ማረጋገጡን ሚኒስቴሩ ጠቁመዋል። በሌላ በኩል ደግሞ እንግሊዝ ውስጥ በተቀሰቀሰው አዲስ የኮሮና ቫይረስ መዛመት ማዕበል ትናንት 4200 ሰው መያዙንና ይህም በሁለት ወራት ውስጥ የተመዘገበ እጅግ ከፍተኛው ቁጥር መሆኑን ሀገሪቱ አስታውቃለች። እንግሊዝ ውስጥ እየተሰጡ ካሉት ፋይዘር፣ አስትራዜኒካና ሞዴርና ክትባቶች በተጨማሪ አንድ ጊዜ ብቻ የሚወጋውን የጆንሰን ኤንድ ጆንሰን ክትባት ትናንት አጽድቃ ወደ ሥራ አስገብታለች። ዕድሜያቸው ከ12 ዓመት ጀምሮ ያሉትን ለመከተብ ዩናይትድ ስቴትስ እና ካናዳ የወሰዱትን እርምጃ ተከትሎ የአውሮፓ ኮሚሽንም በተመሳሳይ የዕድሜ ወሰን ውስጥ ያሉ ታዳጊዎች የፋይዘር ባዮኤንቴክ ክትባትን እንዲወስዱ ፍቃድ ሰጥቷል። ጀርመንና ኢጣሊያም ተመሳሳይ እርምጃ ለመውሰድ አስቀድመው ተዘጋጅተው እንደነበር አስታውቀዋል። ይህ በእንዲህ እንዳለ ፈረንሳይ ለደቡብ አፍሪካና ለሌሎችም የአፍሪካ አገሮች የኮቪድ-19 ክትባት እርዳታ እንደምትሰጥ ፕሬዚዳንቷ ኢማኑኤል ማክሮን አስታውቀዋል። ማክሮን በደቡብ አፍሪካ ፕሪቶሪያ ጉብኝት ባደረጉበት ወቅት ሀገራቸው ክትባቱን ለባለዝቅተኛና መካከለኛ ገቢ ሀገሮች ለማዳረስ ለሚሰራው ዓለም አቀፍ ጥምረት ለኮቫክስ በዚህ ዓመት 30 ሚሊዮን ክትባቶችን እንደምትለግስ አስታውቀዋል። ማሊ ውስጥ በዚህ ሳምንት የተካሄደውን ወታደራዊ መፈንቅለ መሩት ኮሎኔል አሲሚ ጎይታ አዲሱ የሽግግር ፕሬዚደንት መሆናቸውን የሀገሪቱ ሕገ መንግስታዊ ፍርድ ቤት ትናንት አወጀ። የምዕራብ አፍሪካ መሪዎች ለመፈንቅለ መንግስቱ በሚሰጡት ምላሽ ላይ ነገ እሁድ ሊነጋገሩ ያቀዱ ሲሆን ሕገ መንግስታዊ ፍርድ ቤቱ ያሳለፈው ውሳኔ ጉዳዩን ይበልጥ አንገብጋቢ ያደረገው መሆኑ እየተነገረ ነው። በኮሎኔሉ መሪነት የተካሄደው ኩዴታ አገሪቱ ወደ ዴሞክራሲ ስርዓት ለመመለስ የምታደርገውን እርምጃ ያሰናከለ ከመሆኑም ሌላ በቀጠናው በጽንፈኛ ታጣቂዎች ላይ የሚካሄደውን ዘመቻ ሊጎዳ እንደሚችል ተገልጿል። አሁን በትረ ስልጣኑን የያዙት ኮሎኔል ጎይታ ባለፈው ነሐሴ የፕሬዚደንት ኢብራሂም ቡባካርን አስተዳደር ያስወገደውን መፈንቅለ መንግስት ከመሩ በኋላ የተቋቋመው መንግስት ምክትል ፕሬዚደንት ሆነው ነበር። የሽግግር መንግስቱ ፕሬዚደንት ባህ ኒዳውና ጠቅላይ ሚኒስትሩ ሞክታር ዋኔ በኮሎኔሉ ትዕዛዝ ባለፈው ሰኞ ከተያዙ በኋላ ከባማኮ ወጣ ብሎ በሚገኝ የጦር ሰፈር ላይ ስር ላይ እንዳሉ ረቡዕ ስልጣናቸውን በፈቃዳቸው መልቀቃቸውን ማሳወቃቸውን ተከትሎ መፈታታቸው ተሰምቷል። ከአንድ ሳምንት በፊት ብርቱ ውድመትና የነዋሪዎችን መፈናቀል ያስከተለው ኮንጎ ዲሞክራሲያዊት ሪፐብሊክ ምስራቃዊ ከተማ ጎማ አቅራቢያ የፈነዳው እሳተ ገሞራ ዛሬም ያገረሸበት መሆኑ ተዘግቧል። እሳተ ገሞራው የፈነዳው ሰው በማይኖርበት የቪሩንጋ አካባቢ መሆኑን የመንግስቱ ቃል አቀባይ ፓትሪክ ሙያያ አስታውቀዋል። አካባቢው ቁጥራቸው በዓለም በአስጊ ሁኔታ እየተመናመነ ካሉት የተራራ ጎሪላዎች መካከል አንድ አራተኛ የሚኖሩበት እንደሆነ ይታወቃል። ኒራጎንጎ ተራራ ላይ እሳተ ገሞራው በድጋሚ ሊፈነዳ ይችል ይሆናል የሚል ማሳሰቢያ ተሰጥቶ ስለነበር 400 ሺህ ነዋሪዎች ከተማይቱን ቀድመው ለቀው መውጣታቸው ተገልጿል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለመጪው 2022 ዓመተ ምህረት ወደ 6 ትሪሊዮን ዶላር የሚጠጋ በጀት ጥያቄ ትናንት ማምሻውን ለተወካዮች ምክር ቤቱ ልከዋል። በጀቱ ለውጭ እርዳታ፣ ለዲፕሎማሲና ለአየር ንብረት ለውጥ መቋቋሚያ መርሃ ግብሮች ከፍተኛ ጭማሪ የተደረገበት ሲሆን ለሀገሪቱ መከላከያም መለስተኛ የሚባል እድገት ማካተቱ ታውቋል። የዩናይትድ ስቴትስ ጦር በተጠየቀለት 715 ቢሊዮን ዶላር የዓመት በጀቱ በዓለም እጅግ ግዙፍ ወታደራዊ ኃይል ሆኖ የሚቀጥል ቢሆንም የተወካዮች ምክር ቤቱ ሪፐብሊካን የመከላከያ ተሟጋቾች በጥያቄው ውስጥ የተካተተው የ1.7% ጭማሪ በቂ አይደለም ሲሉ ወዲያው ተቃውሞ አሰምተዋል። ካለፈው ሪፐብሊካን አስተዳደር በተለየ ሁኔታ ከአጋሮች ጋር ይበልጥ የመስራት ፍላጎት እንዳለው የባይደን አስተዳደር ባመላከተበት የበጀት ጥያቄ ሰነድ ላይ ባሰፈረው አመክንዮ ከኮቪድ-19 ወረርሽኝ እስከ አየር ንብረት ለውጥ በብዙ ዓለም አቀፍ ስጋቶች ላይ እያደገ ካለው የቻይና የመስፋፋት ፍላጎት እስከ ዲሞክራሲ ዓለም አቀፍ ፈተናዎችን በተሳካ ሁኔታ ለመጋፈጥ ከሌሎች መንግስታት ጋር በአጋርነት መስራት ያስፈልጋል ብሏል። የበጀቱ ጥያቄ በሀገር ውስጥም ሊያከናውናቸው ላሰባቸው ስራዎች የ2.3 ትሪሊዮን ዶላር የአሜሪካ የስራ እድሎችና የ1.8 ትሪሊዮን ዶላር የአሜሪካ ቤተሰቦች እቅዶችን ማካተቱ ታውቋል። ለዓለም አቀፍ ድጋፍ ወጪም የ63.8 ቢሊዮን ዶላር ጥያቄ የተካተተ ሲሆን ካለፈው ዓመት ተመሳሳይ በጀት የ6.1 ቢሊዮን ዶላር ጭማሪ ታይቶበታል። በዩናይትድ ስቴትስ የተወካዮች ምክር ቤት ላይ ባለፈው ታህሳስ መጨረሻ የተሰነዘረውን አመጻና ሁከት የሚያጣራ የሁለቱም ፓርቲዎች ጥምር ቡድን እንዲቋቋም የቀረበውን ሐሳብ የሕግ መወሰኛ ምክር ቤቱ ሪፐብሊካን እንደራሴዎች ትናንት አግደውታል። ሁከቱን የፈጸሙት የአዲሱን ተመራጭ ፕሬዚደንት የጆ ባይደንን የምርጫ ውጤት ማጽደቂያ ጉባኤን ለማደናቀፍ የሞከሩ የቀድሞ ፕሬዚደንት ደጋፊዎች መሆናቸው ተገልጿል። መርማሪ ቡድኑ እንዲቋቋም ከመቶዎቹ ሴናተሮች የ60ውን የይሁንታ ድምፅ ማግኘት ያስፈልግ የነበረ ቢሆንም 35 ሪፐብሊካን ሴናተሮች በመቃወማቸው ሳያልፍ ቀርቷል። ኢንዶኔዥያ ባለፈው ጥር ያዘችውን በኢራን ባንዲራ ሲቀዝፍ የነበረ የኢራን ዘይት ጫኝ መርከብ መልቀቋን የሁለቱም ሀገሮች መገናኛ ብዙሃን ዛሬ ዘገቡ። ኢንዶኔዥያ መርከቡን የያዘችው ድፍድፍ የተፈጥሮ ዘይት በህገወጥ መንገድ ሲያሸጋግር አግኝቼዋለሁ ብላ ሲሆን ኤምቲ ሆርስ በሚል ስም የሚጠራውን መርከብ ትናንት የለቀቀችው ፍርድ ቤት በዚህ ሳምንት ውስጥ በሰጠው ውሳኔ መሰረት መሆኑን የሀገሪቱ የባህር ጠረፍ ጥበቃ ቃል አቀባይ ዊንሱ ፕራማዲታ ዛሬ ለጋዜጠኞች ተናግረዋል። መርከቡ እንዲለቀቅ የወሰነው ችሎት ካፕቴኑ ግን ለሁለት ዓመት በሚጸና ማስጠንቀቂያ በነጻ እንዲለቀቅ ወስኗል። መርከቡ ወደ ሀገሩ ከመመለሱ በፊት ቀድሞ የተነሳበትን ተልእኮ እንደሚፈጽም የኢራን መንግስታዊ ዜና ማሰራጫ ዘግቧል። ሚያንማር ውስጥ የተያዙ ሁለት አሜሪካውያን ጋዜጠኞች በአፋጣኝ ተለቀው ወደ ሀገራቸው እንዲመለሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አሳሰበ። በዳኒ ፌስትነርና በናታን ማውንግ መታሰር ያደረበትን ስጋት የገለጸው የውጭ ጉዳይ መስሪያ ቤት ጋዜጠኞቹ ተለቀው ከቤተሰቦቻቸው ጋር በሰላም እስኪቀላቀሉ ውትወታውን እንደማያቆምና በወታደራዊው መንግስት ላይ ጫና ማሳደሩን እንደሚቀጥል ገልጿል። በአሜሪካ ድምፅ ውስጥ የሌሎች ሰዎችን ስራዎች ራስ አስመስሎ የማቅረብ አጋጣሚዎች መፈጠራቸውን የዜና ተቋሙ ትናንት አረጋግጦ የክስ አቤቱታዎች የተያዙበትን ሁኔታ የሚመለከት የውስጥ ምርመራ መክፈቱን አስታውቋል። አንድ የአፍሪካ ዲቪዥን የኮንትራት ሰራተኛ ከሌላ ሰው ስራ ያለ ፍቃድ ወስዶ መጠቀሙንና ሌላ ድምፃችን አወር ቮይስስ ለሚባል ፕሮግራም የሚሰራ አቀናባሪም ከሌሎች ጽሁፎች የተወሰኑ ክፍሎችን እንዲሁ ያለ ፍቃድ መውሰዱን የሚመለከቱ አቤቱታዎች ቀርበው እንደነበር ተዘግቧል። የውስጥ ምርመራው የተከፈተው የዲቪዥኑ ሁለት የቀድሞ ሰራተኞች የአእምሮ ንብረት ዘረፋ እንዲሁም በኃላፊዎችና በአውታሩ የደረጃዎች ኤዲተር ዘንድ የተዛባ አመለካከት መኖሩን ጠቁመው ምርመራዎች በወቅቱ አለመካሄዳቸውን የሚገልጹ ቅሬታዎች መቅረባቸው በዋሽንግተን ፖስት ጋዜጣ ከተዘገበ በኋላ ነው። በቅሬታው ውስጥ አሉ የተባሉትን ሰራተኞች ስም ቪኦኤ ግልጽ አላደረገም። ተጠባባቂ ዳይሬክተሯ ዮላንዳ ሎፔስ ትናንት ለተቋሙ ሰራተኞች በላኩት የውስጥ ኢሜይል የሥራ አመራሩ በተፈጠረው ሁኔታ ያዘነ መሆኑን ገልጸዋል። ዳይሬክተሯ በዚሁ የኢሜል መልእክታቸው የሌሎች ሰዎች ስራዎች ወይም የአእምሮ ንብረት ስርቆትን በሚመለከት ተቋሙ የሚመራበትን የተሻሻለ ሰነድ ቅጅም አያይዘዋል። ለዜና የተያዘው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ክቡራትና ክቡራን አድማጮች፣ ዜናውን ያሰማዋችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ።
አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ amharic.vnews.com በፌስቡክ ደግሞ @voaamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው፣ የውስጥ መስመር 14። ወደ ቀዳሚው ዝግጅታችን እናምራ። በመጪው ግንቦት 28 እንዲካሄድ ታቅዶ የነበረው ምርጫ ወደ መጪው ሰኔ 14 እንደተራዘመ የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ የሚታወስ ነው። ምርጫው የሚካሄደውም የመራጮች ምዝገባ በተጠናቀቀባቸው ቦታዎች ብቻ እንደሆነም ተገልጿል። በሀገሪቱ ስለሚካሄደው ምርጫና ስለሌሎችም ጉዳዮች የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ልዩ ልዑክ ጀፍሪ ፌልትመን ቡድን ጋር ተገናኝተው የተነጋገሩትን የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲናን ሀሳባቸውን እንዲሰጡበት ጋብዘናል። የኦሮሚያ ብልጽግና ፓርቲ ቃል አቀባይ አቶ ታዬ ደንዳም ዶክተር መረራ በምርጫው ላይ ላላቸው አመለካከት ምላሽ ሰጥተዋል። ዶክተር መረራ በሀገሪቱ ስለሚካሄደው ምርጫ ያላቸውን አመለካከት በመግለጽ ይጀምራሉ።
እኔ በአጠቃላይ ምርጫ የመሰለኝ አይደለም። ባለፉት ሶስት ዓመታት ሁሉንም ባለድርሻ አካላትን የሚያስማማ መሰረታዊ መሆኑን የምርጫ ሆነ የምርጫ ገጹ ጉዳዮች ላይ አቅጣጫ የያዘ ብሔራዊ መግባባት ቀርቦ መምጣት አለበት። አሁን በተገፋበት መንገድ የአንድ ፓርቲ ወይም ኢህአዴግ በለመደበት መንገድ ይህኛ ያን ጨዋታ የሚቀጥል ከሆነ ይህንን ለውጡን ለማምጣት የተከፈለው ዋጋን ዋጋ ያሳጣል ብለን ላለፉት ሶስት ዓመታት ስንጠይቅ ነበር። ለብሔራዊ መግባባት አስፈላጊ የሆኑ ነገሮች፣ መሰረታዊ የሆኑ ችግሮች ለዚህ ለውጥ ለሚባለው ምንድን ነው የሚለው ሁሉ በተደጋጋሚ አንስተን ያን የትግራይ እልቂት ሁሉ ከመጀመሩ በፊት ስንጠይቅ ነበር። ምንም የተፈታ ነገር የለም። ገዢ ፓርቲ የሚችለውን ያክል ከዚህ ብሔራዊ መግባባት ከሚባለው ይሸሻል። ብሔራዊ መግባባት ውይይት ብሎ ደግሞ ለራሱ መልሶ ይጠራል። የታሰረ ነገር ሳናገኝ ሶስት ዓመታት ስንለፋ ቆይም። በንጉሰም ጊዜ ምርጫ ነበር፣ በደርግ ጊዜ ምርጫ ነበር፣ በኢህአዴግ አንድ ጊዜ ምርጫ ነበር። ከዛ የተለየ ውጤት የሚያመጣ አይመስለኝም።
ባለፈው ጥር ወር መጀመሪያ ላይ በምርጫ እንዲሳተፉ የምርጫ ቦርድ ፈቃድ የተሰጣቸው ወደ 50 የሚሆኑ ፓርቲዎች ሶስት ቀን የተፈጀ ስብሰባ አካሂደው ስድስት መሰረታዊ አጀንዳዎች ላይ ተስማምተን ነበር ብለዋል ዶክተር መረራ። ስብሰባው የተካሄደው የገዢው ፓርቲ ተወካዮች፣ የሀገር ሽማግሌዎችና አገናኝ ናቸው የሚባሉ ሰዎች ባሉበት ሲሆን በስድስት አጀንዳዎች ላይ ተስማምተን ነበር በማለት ዶክተር መረራ አጠር አድርገው ነጥቦችን ይዘረዝራሉ።
አንደኛው ከምርጫ በፊት ማለቅ አለበት ብለን የተስማማነው ምርጫና ምርጫ ነክ ጉዳዮች፣ ለምሳሌ የፖለቲካ ምህዳሩን የማስፋቱ ጥያቄ፣ የፖለቲካ እስረኞች ጉዳይ፣ የምርጫ ቦርድ በሀቅ ገለልተኛ መሆን ጉዳይ፣ እነዚህ ነገሮች ከምርጫ በፊት ማለቅ እንዳለባቸው። አምስት ለምርጫ ጀምባዎች ደግሞ በተረጋጋ መንፈስ ከምርጫ በኋላ ለምሳሌ ስለ ህገ መንግስት፣ ስለ ሀገር ግንባታ፣ ስለ ፌዴራሊዝም፣ ሌሎች ደግሞ አምስት አጀንዳዎችን ከምርጫ በኋላ እንድንመመችበት ተስማምተ ተለያየ። ከዛ በኋላ እስካሁን ድረስ አንድ የተጨበጠ አንድ የታሰረ ነገር ሳይኖረን ምርጫ ውስጥ ገባል።
አቶ ታዬ ደንዳ በበኩላቸው በመንግስት በኩል ለብዙ ጊዜ ውይይት ተካሂዷል ይላሉ።
በመንግስት በኩል ለበርካታ ጊዜ ውይይት ተደርጓል። ያ ውይይት እንግዲህ አሁንም የቀጠለ ነው። በፓርቲዎች ምክር ቤት ደረጃ በብዙ ጉዳዮች ላይ ክቡር ጠቅላይ ሚኒስትሩም በተገኙበት ውይይት ተደርጎ ከተገበላ ደንግም እንትን አድርገው እየተወያዩ ነው። ያ ብሔራዊ መግባባት መፈጠር ያለበት አንደኛው ጉዳይ ስልጣን ይዙ መሆን አለበት በሚል ላይ ነው። ያ ደግሞ በምርጫ የሚረጋገጥ ነው የሚሆነው። በዛ ዙሪያ በእኛ በኩል ብሔራዊ መግባባት መፈጠር አለበት የሚልና ለዚህም የሚሰራ ተቋም ተመስርቶ እየሰራ ነው። ግን አጠቃላይ ህገ መንግስታዊ አሰራሩ ደግሞ እየቀጠለ በዛ ውስጥ እያደገ እንዲሄድ ነው የነበረው አካሄድ። ይህም ሆኖ ግን ከኦፌኮ ጋር ውይይት በምናደርግበት ጊዜ ከዚህ በፊት በተናጥልስ በእኛ ክልል የታሰረ ለአምስት ወር የገለጠ ውይይት አድርገን ነበር። የተስማማንባቸው ነጥቦቹ አንደኛው ህገ መንግስታዊ አሰራሩ ያው መሻሻልን ካለበት በህገ መንግስታዊ አካሄድ መሆን አለበት፣ ከዛ ባሻገር ግን መከበር አለበት በሚል ነው የተወያየነው። በእርግጥ ወረቀቱም ሳይደርቅ ነው የጣሱት በራሳቸው።
ዶክተር መረራ ግን በእንደዚህ አይነት ሁኔታ ልፋት ካልሆነ በስተቀር ምንም የሚያመጣ ውጤት የለም በሚል ነው በምርጫው ከመሳተፍ ተገፍተን የወጣ ነው ብለዋል። በኦሮሚያ ክልል ስንቶቹ ናቸው በምርጫ የሚሳተፉት ለሚለው ጥያቄ መልስ ሰጥተዋል።
የኦሮሚያ ክንፍ የሆነ የገዢ ፓርቲ ብልጽግና ፓርቲ ብቻ ነው። ሌላው ዝም ብሎ አንዳንድ ከተማ እና አዳማ ሻማ ለአንድ ቦታ እንጂ አንድ 180 መቀመጫ ማለት ከአንድ ሶስተኛ አባላይ መቀመጫዎች አንድ ፓርቲ ነው የሚወስደው ማለት ነው። ምርጫ ከሆነ ምርጫ ባላይ ውድድር ይጠይቃል። እነዛ ከሆነ ኦሮሚያ ለምሳሌ ከምርጫ ውጪ ነው። ሁሉንም አጠቃላይ ስንጀምረው ትግራይ ራሱ ከምርጫ ውጪ ነው። ቤኒሻንጉል አካባቢ የሰፋ ቀውስ አለ። አንዳንድ ደቡብ አካባቢ እዛ እዚህ ቀውስ አለ። አማራ አካባቢም ለምሳሌ የኦሮሚያ ዞን የሚባለው እና ቅማንቶች ያሉበት ጎንደር አካባቢ ሌላ ቀውስ አለ። 50% በላይ የሚሆነው የኢትዮጵያ አካባቢ ወይ ምርጫ የለ ምርጫ ውስጥ ነው የሚገባው ወይ ምርጫ የለ።
ዶክተር መረራ አያይዘውም እኛ ተገፍተን በምርጫው ከመሳተፍ እንድንወጣ የተደረገው የኦሮሚያ ብልጽግና ፓርቲ ኦነግንና ኦፌኮን ሊያሸንፍ የሚችልበት አቅም ስለሌለው ነው፣ ይህም ሁሉም ያውቋል ብለዋል።
አባሎቻችን የማሰሩ ቢሮዎቻችን የመጋቱ አሁ ቢሮዎቻችን የዛሬ አመት 206 ቢሮዎች ነበሩ ኦሮሚያ ላይ 206 ቢሮዎች፣ ዛሬ 3 ብቻ ነው ያለ። 203 ቢሮዎች በከታወነ በተዛሪ ተዘቶት የበለጠ ጫና በኛ ላይ ያረፈው ሌላ ምንም ምክንያት የለም። ኦሮሚያ ላይ ገዢው ፓርቲ የሚያሸንፍበት ሁኔታ ምንም ባጅ ፎርሙላ ስላጣ ያለው ምርጫ እኛን መግፋቱ፣ ባገኘው አጋጣሚ እኛን ብሎ መዝጋቱ፣ የድርጅት መሪዎችን ጨምሮ በአባሎቻችን ማሰሩ፣ እነዚህ ነገሮች ውስጥ ነው ገባው።
አቶ ታዬ ደንዳ ግን ዶክተር መረራ የሚሉትን አይቀበሉም።
የሚገርመው ጉዳይ ይሄ ነው። ያው ይሄን ጉዳይ ምርጫ ቦርድ ባለበትም አስቷል። ጽህፈት ቤታችን በየቦታው እየተዘጋ ነው፣ አመራሮቻችን እየታሰሩ ነው የሚል አስቷል። እኛ በኩል የምርጫን ጉዳይ የሚከታተል ተወካይ አለን። በዛ ቦታም መልስ ተሰጥቷል። እንዲጣራ ሲፈለግም የጠፋ ጽህፈት ቤት አለ ማለት ነው። በእኛ በኩል የተገኘ አንድ ጽህፈት ቤት በግቢ ከተማ ያዘን መጋዘን የቀበሌ ቤት የተሰጣቸው ነበረ። እሱ ለመንግስት ስራ ተፈልጎ እሱ እንዲተካላቸው መባጫ ተቀምጧል። ግን ለመንግስት ስራ ተፈልጎ ያ የተወሰደ እንትን አለ፣ የመንግስት ቤት ነው። ከዛ የዘለለ ግን እንደው የእናንተ ቢሮ የተዘጋው የት ነው፣ የቤት ቁጥሩ የት ነው ብሎ ሲፈለግ የታጣበት አጋጣሚ ነበረ። አስረዱ ሲባሉ ያው በጅምላ በዚህ አይነት ይሄን ናይል ቁጥር ተገልጿል ከማለት ዘለለ እዚህ ከተማ እዚህ ወረዳ እንዳው ቁጥሩ ራሱ ሲታይ በኦሮሚያ ክልል የምርጫ ክልሉ ያለው 178 ነው የምርጫ ክልል። አሁን የነሱ ጽህፈት ቤት የሚያነሱት 206 ጽህፈት ቤት አለን ነው የሚሉ እሱ ራሱ እንዴት ነው እኛ ራሳችን በዚህ ደረጃ የምርጫ ጽህፈት ቤት ይትን የለን እሱ ራሱ ምንድን ነው የሚለው ማየት ይቻላል።
ዶክተር መረራ ከምርጫው ተገፍተን ወጥተናል ለሚሉት ደግሞ አቶ ታዬ ደንዳ ይሄ ምርጫ አሳታፊ በመሆኑ በምርጫው እንዲወዳደሩ ጥሪ እናደርጋለን ብለዋል።
በእኛ በኩል ያለው ምርጫ ከበፊት ተደረገው በ2002 የተደረገ ምርጫ ነበረ። በ2007 ምርጫ ተደርጓል። ከነዚህ ሁሉ እንዲወዳደር ይሄ ምርጫ አሳታፊ ነው፣ ሚዲያ ነፃ ነው፣ ምርጫ ቦርድም ነፃ ተቋም ሆኖ በነፃው እየተመራ ነው። ኤሌክትሪሽኑ የፈለገ ችግር ቢኖርበት ከዚህ በፊት ከነበሩ ምርጫ ቦርድ እንትኖች በጣም የተሻለ ነው። ሌሎች ኢንስቲትዩሽን ተቋማት ዲሞክራሲን የሚደግፉ የሰብአዊ መብት ኮሚሽን ማየት ይቻላል፣ የጸጥታ ተቋማትን ማየት ይቻላል፣ ፍርድ ቤትን ማየት ይቻላል። በዛ ደረጃ በነፃነት የሁሉንም ፍላጎት ለማስተናገድ በሚያችን ቁመና እንዲደራጁ እየተደረገ ነው። ስለዚህ ይሄ ምርጫ ታሪካዊ ነው ከኢትዮጵያውያን አንጻር። እናትም እዚህ እንዲመለሱ ራሱ ከወጡ አንዲሳሰቡ ብለው ከወጡ በኋላ ራሱ እንዲመለሱ በሽማግሌ በአመራርም በርካታ ጊዜ ውይይት ተደርጓል። ግን በእኛ በኩል ምንም የተደረገ ግፊት የለም። እንዳናሸንፍ ነው ተብሎ የሚባለው ደግሞ ለማሸነፍ አስቦ ከሆነ እና ተወዳደሩ አሸንፉ ብለን እያን ከዛ የዘለለ ግን ህግን ከማስከበር የዘለለ ምንም አይነት በፖለቲካ ምክንያት ያደረስነው ጫና የለም ማለት ነው።
ዶክተር መረራ ጉዲና ለኢትዮጵያውያን የሚያስፈልጉ ያሏቸው ሶስት መሰረታዊ ነገሮች አንደኛ ሰላምና መረጋጋት ሲሆን፣ አሁን ይካሄዳል የተባለው ምርጫ ሰላምና መረጋጋት አያመጣም። ሁለተኛው በኢትዮጵያ ታሪክ ለመጀመሪያ ጊዜ ነፃና ፍትሐዊ ምርጫ ተደርጎ ዲሞክራሲ ትወለዳለች ወይ ብትይ አትወለድም። ሶስተኛ ደግሞ በሀገራቸው ተስፋ ቆርጠው ወደ ደቡብ አፍሪካ ለመሄድ ሲሞክሩ መንገድ ላይ በጅብ የሚበሉ ወጣቶች፣ በሌላ በኩል አውሮፓ ለመግባት ሲሞክሩ የባህር ሲሳይ የሚሆኑት ወጣቶች ይካሄዳል በተባለው ምርጫ አገር ይለወጣል በሚል ተስፋ የልማትና ብልጽግና መንገድ ያስገኝላቸዋል ወይ ብለው ከጠየቁ በኋላ አያስገኝም፣ እነዚህ ሶስት ነገሮች የማያሟላ ምርጫ ዳርጎ ሊሆን አይችልም ብለዋል ዶክተር መረራ።
አቶ ታየ ደንዳ በበኩላቸው በዚህ ላይ የሚሉት አላቸው።
ይሄ ጥሩ አፕሮች ነው። ያው እኛ ያለን ተጨባጭ ሁኔታ ይሄንን አያመለክትም። ህዝቡ ይሄ ታሪካዊ ምርጫ መሆኑን በነፃነት ወጥቶ ለመንገድ ዝግጁ መሆኑን በተለይ በኛ ክልል። በሌላ በኩል ግን ወጣቱ ከዚህ በፊት ሲበረበር ነበረ። አሁን ካለፈው ዓመት ጀምሮ እኛ ማወያይተናል። በአጠቃላይ ከውይይቱ በኋላ 9 ጊዜ የገበያ ሪከባ በእነሱ ደጋፊዎች ከውጭ ተጠርቷል። 9 ጊዜ የገበያ ሰው እንዳይወጣ፣ አዲስ አበባ ይሄ እንኳን እንዳይገባ ቁረጡ ይሁ የተባለ በወንበን እናንተን ታዘጋችሁት ይመስለኛል። ያ ሁሉ ተደርጎ ያ ወጣት በአንድ ጥሪ ምን ያደርግ እንደነበረ የሚታወቀው ወጣት ይሄ ነገር እኛን አይመለከትም፣ ከዚህ በኋላ ነፃነት መጥቷል፣ የፈለግነውን መናገር እንችላለን፣ የፈለግነውን መደራጀት እንችላለን፣ ሰው ፖለቲካ ከፈለገ በህጋዊ መንገድ መምጣት ነው ያለበት፣ ስለዚህ ያምን መነገድ አያስፈልግም በሚል አቋም ይዘው ሊለኮስ የነበረ ሁኔታ ሊጠፋ አድርጓል።
የኢኮኖሚ ችግሩ ግን ጊዜ የሚጠይቅ ነው ይላሉ አቶ ታየ ደንዳ።
ምናልባት የኢኮኖሚ ችግሩ አለ፣ የፖለቲካ ችግር የለ፣ የኢኮኖሚ ችግር ግን አለ በኢትዮጵያ ለዘመናት ያው እንደ ፖለቲካ ነፃነት ከዚህ በኋላ ነፃ ነው ተብሎ ስለተለቀቀ ብቻ ሁሉ ነገር ለሁሉም በሚመጣ መልኩ ሊመረጥ ስለማይችል ጊዜ የሚጠይቅ የመዋቅር ማሻሻያ የሚጠይቅ የፖሊሲ ማሻሻያ የሚጠይቅ በጣም ስራ የሚጠይቅ ስለሆነ ከዚህ አንጻር ከኢኮኖሚ ጋር ተያይዞ ችግሮች አሉ። በዛ ምክንያት የሚሰደዱ ወጣት ወገኖች አሉ። ለመቅረፍ መንግስት የፖሊሲ አቅጣጫ አስቀምጠው እየጠራ ነው። ይህንን በኢኮኖሚ ምክንያት የሚደረገው ኦፍኮርስ ሰው ጥገኝነት ለማግኘት ሲፈልግ ምንም አይነት የፖለቲካ ተጽዕኖ ባይኖርበትም ያንን የመጠቀም አዝማሚያ ሊኖር ይችላል። ከዛ የዘለለ ግን በእኛ ክልል በፖለቲካ አመለካከት ምክንያት ጫና የሚደርስበት ሊፈር የለም። ይሄ በግልጽ ሊታወቅ ይገባል። ይሄ ነው ማለት የሚችል
ወደ ዶክተር መረራ እንመለስና ከዩናይትድ ስቴትስ ፕሬዚደንት ጆ ባይደን የአፍሪካ ቀንድ ልዩ ጄፍሪ ፌልትመን ቡድን ጋር ተገናኝተው እንደተነጋገሩ ገልጸዋል። ዶክተር መረራ ከፌልትመን ጋር ለመነጋገር ቀጠሮ ይዘው የነበረ ቢሆንም ከመንግስት ባለስልጣናት ጋር የጀመሩት ንግግር ስላላለቀ ተብሎ ከአራት የፌልትመን ቡድን አባላት ጋር እንደተነጋገሩ
ተቁሟል።
ለነሱ ያቀረብኩትን በዞትን ጭምር መሳሻ ተብቻለሁ። መሳሻውን እንደሚሰጡ ነግሮኛል። የአሜሪካን አምባሳደራ አምባሳደራን ጨምሮ ከእሳቸው ጋር የመጡ አራት ሰዎችን ያነጋገርኩኝ መሰረታዊ ነገሮችን አንስቻለሁ። ከታሪክ ሸክሞቻችን ጀምሮ ለምን ለውጥ እንደሚባለው ላለፉት አሳበተ ኢትዮጵያ ሽግግሯ ከአንድ ቀውስ ወደ ሌላ ቀውስ ወደ ሌላ ቀውስ እየሆነ እዚህ እንዴት መደረግ አሁን ያለበትም አጠቃላይ እጅግ በጣም አደገኛ የሆነ መስቀለኛ መንገድ ላይ መሆናችንም ይህንን ትን ካደረግኩ በኋላ ከኢትዮጵያ ወዳጆች ምንድን ነው የምንጠብቀው የሚልም የሚመልስ ራሳችንም ደግሞ ተገብቶ ከምርጫ የወጣንበት ምክንያቶችን በዝርዝር አስቀምጬ ወደ ስድስት መሰረታዊ ነገሮች ኢትዮጵያ መንግስት ያን በዛ አቅጣጫ ካልተባለ በስተቀር መቼ የሀገራችን እጣ ፈንታ ሊጨልም እንደሚችል አስረድቻቸዋለሁ።
ዶክተር መረራ ስድስት ነጥቦች ያሏቸውን አጥር አድርገው ያብራራሉ።
አንደኛው የብሔራዊ መግባባት መፈለግ የሌለበትና የማይችል የሀገሪቱ ህዝቦች ሆነ ማህበረሰቦችን የፖለቲካ ኃይሎችንም ቀልብ ወደ አንድ አቅጣጫ ሊያመጣ የሚችል ብሔራዊ መግባባት ያስፈልጋል። እሱን ዘሎ የአንድ ፓርቲ ጨዋታ ብቻ ሆኖ የውጭ ማህደር ከምለ የተሳካ ብሔራዊ መግባባት ደግሞ በከምን በላይ የፖለቲካ ሰዎች ካልተፈቹ ችግር ያለው የብሔራዊ መግባባት መፍታ ይቻላል። በተለይ ከምን በላይ በዚህ ፓርቲ ለፓርቶች ችግሮች ሁሉ መፈታል በሀይል ለመፍታት የሚያደርገው በጉልበት ለመፍታት የሚያደርጋቸው ሙከራዎች አዋጡ የተለያዩ ዘመናት ያ ተሞክሯል። አሁን አዲስ ሌላ መድኃኒት ያስፈልጋል። በሀገሪቱ አመስክሮ መሰረታዊ ችግሩ ፖለቲካዊ ስለሆነ መፍትሄው ፖለቲካዊ ነው። እንዲህ ያሉ እንግዲህ ወደ ስድስት ነጥቦች ነው ይቻቸዋሉ። ብዙ የራሳቸው ጥያቄ ጠይቁኛል። ከሱዳን እስከ ትግራይና እስከ ኦሮሚያ እስከ አጠቃላይ አደጃ ችግሮች ጠይቁኛል። በዚያ ለመመለስ ወክላለሁ።
ዶክተር መረራ ጉዲና በጀፍሪ ፌልትማን ከሚመራው የልዑካን ቡድን ጋር ተገናኝተው መሰረታዊ የሚሏቸውን ነጥቦች አንስቶ እንደተነጋገሩ ገልጸዋል። እና ከዚህ ምን ይጠብቃሉ ለሚለው ጥያቄ
እንደ ችግሮቻችንን ዓለም አቀፍ ማህበረሰቡ ለመረዳት እንጂ የጀመረው ይመስላል። ሀገራቸው አቅጣጫ ያዞች ይመስለኛል፣ የገባቸው ይመስላል። እንደጠይቆ ከሰጡን በዚህ ፈለጊ ነገሮች እንዲገዱ እንጂ የሚያሳክቸው ሲታገሉ ወይም እንዲሰሩ ወይ ፈስለት ያመጡ አይደለም። ግን የኢትዮጵያ ፖለቲካ ኃይሎች ሆነ የኢትዮጵያ ሕዝብ ሰላም ይፈልጋል፣ ዲሞክራሲያዊ አስተዳደር ይፈልጋል፣ ልማትና ብልጽግና ይፈልጋል። ለእነዚህ ነገሮች የሚረዱ እገዛ እንድናደርጉ ዲፕሎማሲ ስራ ሊሰሩ ነው እና ያንም ደግሞ ከፈለጉ የማያሳኩበት ምክንያት የለም።
በመጨረሻም ዶክተር መረራ ጉዲና ኢትዮጵያ ውስጥ ላለው አጠቃላይ ችግር መፍትሄ ሊሆን ይችላል የሚሉትን ጠቁመዋል።
በእኔ በኩል እነሱም በጋግሞ ጠይቁኛል። ይህ በየቦታ የሚደረጉትን ችግሮች በጠመንጃ ለመፍታት የሚደረገው ችግር መቆም አለበት። በመነጋገር በመደራደር በመመካከር መፍታቱ ይመለሳል የሚለው ይህ እንደ ትልቅ መፍትሄ ያለው በተለይም በብሔራዊ መግባባት በብሔራዊ ያልታገደ ኢትዮጵያ ወዳለችበት ሁኔታ ምርጫ ብሎ ጨዋታ ነው የሚሆነው። መሰታዊ ችግሮቻችን ያገባ በተለይ የአንድ ፓርቲ ፖለቲካርታ ይህ ማያገልጠን በፓራሃል መንገድ የታሰሩ የፖለቲካ መሪዎች አሉ። በፖለቲካ ጉዳይ እነሱ የሚፈቱበትን መንገድም አንዳንድ በጣም ወሳኝ ነው። ከድርድር ውጭ ሌላ ማዕቅፍ ፎርሙላ እየታየኝ አይደለም። በዚያ ደረጃ ችግሮቻቸውን ለመፍታት የሞክሩ ሀገሮች ተሳርቶላቸው
ዶክተር መረራ ጉዲና አያይዘውም ከአጥፍቶ መጥፋት ፖለቲካ ይልቅ መነጋገርና ሰጥቶ መቀበል የተሻለ ይመስለኛል። ዘላለም መተናነቁና መገዳደሉ አንድ ቦታ ላይ መቆም አለበት የሚል እምነት አለኝ ብለዋል። ወደ ትግራይ ሁኔታ ስናመራ ደግሞ በትግራይ ክልል ሰዎች በነፃነት እንደ ልብ መንቀሳቀስ ይችላሉ ሲል የኢትዮጵያ መንግስት ተናግሯል። ለመሆኑ በአካባቢዎቹ ያለው ሁኔታ ንፍሳ አንዳንድ በትራንስፖርት አገልግሎት ዘርፍ የተሰማሩ ግለሰቦችን አነጋግሮ ያጠናቀረውን ዘገባ ልኮልናል።
ከመቀለ ከተማ ወደ ሁሉም የትግራይ ከተሞች የሚደረግ የመኪና እንቅስቃሴ መንገዱ አንዴ የሚከፈትና አንዴ የሚዘጋ ነው ሲሉ ለረጅም ዓመታት በመቀለ አውቶቡስ ተራ የሚሰሩ ተናግረዋል። ግንቦት 17 2013 ዓ.ም ወደ ነባር መናኸሪያ የተባለ የሚታወቀው መቀለ አውቶቡስ ተራ ተንቀሳቅሴ ለመታዘብ ሄጄ ነበር። በዚህ ቀን በትግራይ ሃይማኖት መሪ አባቶች ታወጀ የሚባለው ጾመ ትግራይ ምክንያት አንድም መኪና አልነበረም። ከዚህ በፊት የነበረው እንቅስቃሴ ለማወቅ ከ10 ዓመት በላይ በመቀለ አውቶቡስ ተራ እየሰራ የሚገኘው ናት አስተያየት እንዲሰጠን ጠይቀው ነበር።
በቃ ሰው ሁሉ እየሰገነ ነው ዞሮ ዞሮ ማለት ነው። ሰው የፈራ ነው የሚለው ክፍታል ይባላል ይዘጋል። አንዳንድ ቀን ሁሉ በቃ ስጋት ያለው እየፈሩ ነው የሚሄዱት። አሁን ተዘግቶ ይባላል ግን ሰው መቼም ስራ ብዙ አይነት ስራ ስላላቸው አንዳንድ ሰዎች ተደብቆ የሚሄዱ አሉ። በዚያ ማታ በአድጉደ ማለት ነው። በዚህ እስካሁን ግን ምንም ብዙ ጥበብ ያልታያል። እስካሁን ዝና የቢሮ ምናምን አለ የሚሄዱት እንጂ ሰው ሁሉ ሰግቶ ነው የሚሄደው። ከአድጋት ወደዚህ ጥሩ ነበር መቼም ነጻ ይሄዳሉ። ከዚህ ወደ አድጋት ማለት ነው። ከዛ ወደዛ ደስ በሚፈ ብዙ አይንቀሳቀሱም። ስለዚህ ዘግቶ ነበር። በቃ ራሱ ፈርጋ የምትደውል እኮ ዛ መኪና እንደሆነ ዘግቶ ያለ መንገዱ ተከፍቶ ላይ ያልቀ የምትደውል እዛ ያሱ ኢንፎርሜሽን ሲሰማ ነው የምትሄደው። እንደዛ ስለሆነ ይዘጋል፣ ይከፈታል። ድንገት በቃ ሰባት አስር ነው የሚከፈተው። ወደፊት እስቲ ጌታ ካለ ይባርክልን ነው የሚባለው እንጂ።
አማንኤልም ከአስር ዓመት በላይ በመቀሌ አውቶቡስ ተራ እንደሰራ ይናገራል። ከውያላ ጀምሮ ሁሉም አይነት ስራ እንደሚሰራ እነግሮኛል። አማንኤል መንገዱ አንዴ ይከፈታል አንድ የሚዘጋል፣ እስከ አድግራት ግን የተሻለ ነው ይላል።
ከመቀለ ወደ አድግራት ብቻ ነው የሚሰራ ያለው። በአክሱም ሽረም ተከፍቶ ነበር፣ ያው ወደ 20 ቀን የሚሆን ተዘግተዋል። ከመቀለ አድግራት፣ ከአድግራት መቀለ ብቻ ነው የሚሰራ ያለው። በዛ በራያ ገጽ ያው እስከ አላማጣም ይሰራል። አንዳንድ የሚመማጭው ምናምን ይዘጋል፣ ከፈታል። ከዛ የሄድክም ከቁሮም ተዘግተዋል ተብሎ የሚመልስበት ሰዓት ምናምን አለ። ቀጥታ የሚሄዱ ምናምን የሉ። አንዳንድ ጊዜ ይሄዱ ያሉ የሆነ እንትን ያጋጥማሉ፣ ተመለሱ ምናምን ይባላል፣ ይመለሳሉ። በተንቤን ከአብያድ ይሰራል። ከዛ እንትን ደግሞ አይሰራም፣ ተዘግቶ ነው ያለው። አሁንም ተዘግቶ ነው ያለው 3 ቀን ተብሎ ለጸሎት ተዘግቶ ነው ያለው። ያው ነገም ከፍ ይችላል ላይከፍ ይችላል። የዜር ያለ ያው ረጅም ቀን የሚባለው ወደ 1 ወር ምናምን አካባቢ ተከፍቶ ነበር። ከዛ ግን ያው 5 ቀን ይከፍታል ይዘጋል፣ ይከፍታል ይዘጋል። በቃ አይታወቅም መንገዱ። በቃ በተለይም ከዛ አድግራት ደርሰው የምትመልሰበት ሽሬ ብለው ተሳፍረ አድግራት እንትን ደርሰው የምትመልሰበት ሰዓት አለ፣ ተዘግቷል በሚል ማለት የሚከፈተው የሚዘጋው እንትን ሰዓት በቃ አይታወቅም።
በጸሎቱ ምክንያት የመኪና እንቅስቃሴ በመቆሙ መኪና ቶስ መለስ ያገኘሁት ደግሞ ዮሐንስ ይባላል። ዮሐንስ ቤተሰቡን ለመጠየቅ በተደጋጋሚ ወደ አድግራት እንደሚንቀሳቀስ ይናገራል። መንገዱ ተከፈተ ሲባልም መንገዱ ላይ ስጋትና ፍራቻ ሁሌ ያለ ነው ብለዋል ዮሐንስ።
አዎ አድግራት ለመሄድ ነው፣ ግን ትራንስፖርት መኪና የሚባል የለም። መንገዱ ሁሌ ነው ማለት ይዘጋል፣ ይከፈታል። ቀጥታ የምታገኝበትም ችግር አለ። ትናንትና ዛሬ ግን ጭራሹ ትራንስፖርት የለም። በተቀረ ደግሞ ሌላ ወገኖች ስትሄድ መንገድ ላይ ቆመ ትመለሳለ በየኬላው ፈተሻ ነው። ግማሽ ቀን ይከፈታል፣ ግማሽ ቀን ይዘጋል። አንድ ሁለት ቀን ተዘግቶ ሁለት ቀን ይከፈታል። በጣም አስቸጋሪ ነው። ኋላ ስትሄድም ሪስክ ገብተህ ነው የምትሄደው። ማለት ወታደር ነው ያሉት፣ ፍራቻ አለ። በጣም አስቸጋሪ ህይወትን አንጠልጥለህ እጅ ላይ ይዘህ እንደሚሄድ አይነቱ ነው የምትቆጠረው። በጣም እንትን ነው። መከላከያ ብቻ አይደለም፣ ሌላም ሰራዊት አለ። የተለየ ዩኒፎርም የሚለብሱ መደበኛ የኢትዮጵያ ሰራዊት ያልሆኑ እና በጣም አስቸጋሪ ነው።
የትግራይ ቢሮ ኮንስትራክሽንና ትራንስፖርት የሚመለከታቸው ኃላፊዎችን ለማግኘት 2 ጊዜ ተመላልሼ ላገኛቸው ባለመቻሌ ተጨማሪ ማብራሪያ ማቅረብ አልቻልኩም። አለም ፍስሐ ለአሜሪካ ሬዲዮ ከመቀለ።
የዩናይትድ ስቴትስ አስተዳደር ሰሞኑን ይፋ ያደረገውና በኢትዮጵያና በኤርትራ መንግስት እንዲሁም በአማራ ክልል ባለስልጣናትና በህወሓት አባላት ላይ የወሰደውን የቪዛ ክልከላ ውሳኔን አስመልክቶ የአሜሪካ ድምፅ ያነጋገራቸው የተለያዩ አካባቢዎች ነዋሪዎች የሰጧቸውን አስተያየቶች ሰሞኑን በተከታታይ ማሰማታችን ይታወሳል። ለምሽቱም በተመሳሳይ ከመቀለ ለተሰባሰቡት ድምፆች ሙልጌታ አጽባ።
ስሜ ጻድቁ ተክለሃይማኖት ይባላለሁ። ያን ያህል ለውጥ የሚፈጠር አይደለም። በእርግጥ አንዱ ስቴፕ ነው። እንደዚህ አይነት ጫናዎች ለማሳደር በመንግስትም በዚህ ጦርነት ውስጥ እየተሳተፉ ያሉት አካላትም ላይ ጫና እንደማሳደር የሚቆጠር ነው። ዜሮ ትርጉም አለው እያልኩ ሳይሆን ግን ያን ያህል ግን ለውጥ የሚፈጥር አይደለም። የተለመደ ነገር ነው። አሁን ብዙዎቹ ላይ ማዕቀብ ተጥሏል፣ ግን ማዕቀብ በመጣል ብቻ የመጣ ለውጥ የለም። እንደዚህ አይነት በጣም ከፍተኛ ጥፋት እየደረሰ ባለበት ሁኔታ ሰዎቹ ከአንድ ሀገር ወደ አንድ ሀገር ብቻ ቪዛ ስለተከለከሉ የሚመጣ ለውጥ አይኖርም። ጫናውም ህዝቡ ላይ ነው። ኢኮኖሚክ ማዕቀብን ብታደርግ ዞሮ ዞሮ ጫናው ህዝቡ ላይ ነው እንጂ መንግስታቱ ላይ እንትን አይልም። ና ለውጥ የሚፈጥር አይነት መስሎ አልተሰማኝም። ከዚህ ፈርዘር የሄደና ጠንካራ እርምጃ ነው መወሰድ ያለበት ባይነኝ ነኝ። ምክንያቱም ያሉት አካላት ተነጋግረው ችግሩን ለመፍታት ፈቃደኞች ካልሆኑ ኢንተርቬንሽን ነው አስፈላጊ እንጂ ከዚህ ዋላ ያለው ማዕቀብ ጥልባቸው ሲጀመር ማዕቀቡ ውስጥ የወደቁ ናቸው። ለምሳሌ ህወሓት አመራሮች ላይ ማዕቀብ መጣል እንደ ቀልድ ነው የሚቆጠረው። እየወጡ አይደለም እንደምናየው ከሆነ እዚህ አካባቢ ውስጥ ብቻ ታጥሮ እንቅስቃሴ እንደማያደርጉ ነው ያለው መረጃ። ሰው ምንድን ነው የእነሱ ላይ ማዕቀብ ማድረግ? ማዕቀብ የለመደ መንግስት ላይ ኤርትራ መንግስት ላይ ማዕቀብ ማድረግ ምንድን ነው ትርጉሙ? እኔ አልገባኝም። ከዛ በዘለለ ከፍተኛ የሆነ ለውጥ ሊያመጣ የሚችል ሲግኒፊካንት እርምጃ ነበር መወሰድ የነበረበት ባይ ነኝ።
ስሜ ተስፋዬ ተገላ ጊዮርጊስ እባላለሁ። የመቀሌ ከተማ ነዋሪ ነኝ። የአሜሪካ መንግስት የወሰደው የጉዞና የኢኮኖሚ ማዕቀብ ላይ በጣም ጥሩ የሚባል ውሳኔ ነው። ከዚህ በላይ ደግሞ እንጠብቃለን። ምክንያቱም የኢትዮጵያ መንግስትም የአማራ ሚሊሻ የአማራ ፋኖ ትግራይን መሬት ወሯል። የትግራይ ህዝብ እያሰቃዩ ነው። የኤርትራ መንግስት የባዕድ ሀገር መንግስት ተጠርቶ የትግራይን ህዝብ እንዲያሰቃይ መሬቱ እንዲወር ተደርጓል። ስለዚህ በእነዚህ ወራሪዎች ላይ የተወሰነ ውሳኔ እኔ በጣም ጥሩ ውሳኔ ነው፣ ጅማሮ ነው። ከዚህ በላይ መሄድ አለበት ብዬ ነው የማምነው። የአሜሪካ መንግስት የወሰደው ውሳኔ የመጀመሪያ ነው። ይህ የመጀመሪያ መሆን ደግሞ ለእኛ ለሚቀጥለው ጥሩ የትግራይ ህዝብ ጥሩ ህይወት እንዲኖረው ካለው ጭንቅና ከገባበት የተለያዩ የሞት አደጋዎች ሪሊፍ ያገኛል ብለን እናስባለን። ከዚህ ባሻገር ግን ቲፒኤልኤፍ ላይ አባላት ላይ የወሰደው የአሜሪካ መንግስት በእኔ በኩል ተቀባይነት የለውም። ምክንያቱም የትግራይ ህዝብ እየተጎዳ ያለው በቲፒኤልኤፍ ሳይሆን በወራሪዎቹ የሻዕቢያ መሪዎች፣ የሻዕቢያ ሰራዊት፣ የአማራ ልዩ ኃይል በእነዚህ ተወሮ ችግር ውስጥ ነው ያለው። ስለዚህ እነዚህን ማዕቀብ መጣሉ ለነሱ በጣም ጥሩ የሚባል ነው። በሌላ በኩል ህወሓት የሚለው ግን ግፍ እየደረሰበት ያለው በፌዴራል መንግስት፣ በሻዕቢያ ሰራዊት፣ በአማራ ልዩ ኃይልና ሚሊሻ በእነዚህ ላይ የሚወስደውን እርምጃ እንዲቀጥል ነው የኛ ተስፋችን።
ስሜ ጸጋ አስፋ እባላለሁ። በአሜሪካ የተጣለ ማዕቀብ ጅማሬው ነው ብዬ ነው የማስበው። ከዚህ በኋላ ይቀጥላል ብዬ ነው የማስበው እንጂ በአሁን ያለው ለኃላፊዎች ናቸው አብዛኛው የተደረገና እኔ ያክል ያመጣል ብዬ አላስብም። ከአሁን በኋላ የሚደረገው የኢኮኖሚ ማዕቀብ ግን ብዙ ነገሮች ያመጣሉ። እነሱ ብቻ ሳይሆን አውሮፓን ህብረት ያሉ ሌሎች ከነሱ ጋር ያሉ ነገሮች ቢጨመርበት የሆነ ነገር ያመጣል ብዬ አስባለሁ። ህወሓት ዝም ከተማ ውስጥ እያለች አይደለም ችግሩ የተፈጠረው። ከሄድ በኋላ በቃ ጠፍተዋል ከተባሉ በኋላ ነው ሁሉ ነገር ዳሜጅ የሆነው። ይህ ህክምናው፣ የትምህርት አቋሙ ምናምን፣ ይህ በቃ በሲቪል የሚጠቀምባቸው ነገር የተፈጠሩ ነገሮችን ሁሉም የተፈጠሩት ይህ ውጊያ አልቀዋል ከተባለ በኋላ ነው እና ቢያንስ ወደ ሰላም ድርድር ይመጣሉ ብዬ ነው ማስቡ። ተገዶ ወደ ሰላም ድርድር ይመጣል ብዬ አስባለሁ።
በረሀ ጸጋይ እባላለሁ። የመቀሌ ነዋሪ ነኝ። የአሜሪካ የቪዛ ሪስትሪክሽን እርምጃ አንድ ቢረፍድም ጥሩ ነው። ነገር ግን ይህ እርምጃ በሌሎች ወሳኝ የሆኑና ቶሎ ወደ አይዘር ወደ ድርድር እና የተኩስ ማቆም እና ደግሞ የወራሪ ኃይሎች እዚህ ትግራይን የወረሩ ኃይሎች ተጠያቂ ወደሚሆኑበት ደረጃ ከፍ ማለት ወደሚያስችል እርምጃ መገባት አለበት። አይዘር ወደ ኢኮኖሚ ማዕቀብ ሊሆን ይችላል፣ ሌሎች አስገዳጅ የሆኑ ከባድ ማዕቀቦች መሸጋገር አለባቸው ብዬ አስባለሁ። ነገር ግን ይህ ማዕቀብ የቲፒኤልኤፍ እንትኖችን ማካተቱ ምናልባት ፍትሐዊ ነው ብዬ አላስብ። ማለት ለማመጣጠን ተብሎ ሊሆን ይችላል ነገሩ እንትን የገባው። ግን ከተደረገው ከተፈጸመው እና ከነበራቸው ሮል አንጻር ግን ፍትሐዊ ነው ብዬ አላምን።
አስቴር ምስጋናው ደግሞ ከባህር ዳር አስተያየቶችን አሰባስባለች። እንሆ
ያነጋገርኳቸው አንዳንድ የባህር ዳር ከተማ ነዋሪዎች ዩናይትድ ስቴትስ በኢትዮጵያ ላይ የወሰነችው ውሳኔ በተለይ አንድም ቡድን ለመጥቀም ያለመ ነው ብለዋል። ያ ቡድን ደግሞ በመንግስት አሸባሪ ተብሎ የተፈረጀው ህወሓት መሆኑን ጠቅሰዋል። ውሳኔው ወገንተኝነትም የተንጸባረቀበት ነው ባይ ናቸው። አቶ ሳሙኤል ጌታቸው አሜሪካ በአንዲት ሉዓላዊ ሀገር ላይ ጣልቃ መግባት የለባትም በማለት የተጠቀሰውን ሀሳብ አብራርተዋል።
አሜሪካ መንግስት በኢትዮጵያ ላይ የጣለችውን ማዕቀብ እኔ እንደ አንድ ኢትዮጵያዊ ዜጋ እቃወማለሁ። እቃወምበትም ምክንያት ምንድን ነው? አሜሪካን የሚያክል አንድ ትልቅ አያል ሀገር በአንድ ሀገር ሉዓላዊነት ሉዓላዊ በሆነች ሀገር ራሷን በምታስተዳድር ሀገር ጣልቃ ገብታ የውስጥ ጉዳያችን ላይ ጣልቃ ገብታ ለመስራት ሲታስብ በጣም የወረደ ነው ባይኒ።
በእገዳ ውሳኔ ስሙ የተጠቀሰው የአማራ ክልል የሰራው በደል የለም በማለትም አስረድተዋል አቶ ሳሙኤል።
መላው ኢትዮጵያ ውስጥ ላይ ግድያ አለ፣ የዘር ማጥፋት አለ። አሜሪካ ኢትዮጵያን ሰፖርት ማድረግ የምትፈልግ ከሆነና ለኢትዮጵያ ሰብአዊነት የቆመች ከሆነ ቤኒሻንጉል ጋር ለሚገደሉት፣ ደቡብ ጋር ለሚገደሉት፣ አማራ ክልል ጋር ለሚገደሉት ዜጎች ለምን አላሰበችም አልተቆረቆረችም ነበር? እና በእኔ አስተሳሰብ ለአንድ ክልል ለትግራይ ብቻ ወገንተኛ ሆና መምጣቷን እረዳለሁ። ለእኔ ስሜት የሚሰጠኝ እንደዛ ነው። ትግራይ ክልል በኢትዮጵያ ስር ነው ያለችው። እሷ ጋም የተከናወነው ህግ ማስከበር ነው። ይህም ደግሞ መላው የኢትዮጵያ ህዝብ ደግፎት ነው ህግ ማስከበሩ የተከናወነው። ህግም ሲከበር በቲፒኤልኤፍ ግሩፕ ብቻ ላይ እንጂ በህዝቡ ላይ የተደረገ ነገር የለም እኛ እስክናቀው ድረስ። አማራ ክልል ያለን መሬት በኃይል የተወሰደ መሬት ነው። ይህም ኢህአዴግ ወይም ቲፒኤልኤፍ ከገባ በኋላ የተወሰደ መሬት ነው። ከዛ በፊት በደርግ ሰዓትም ሆነ በኃይለ ስላሴ ሰዓት፣ ከዛ በፊትም በነበረው ሰዓት ላይ በአማራ ክልል የነበረ ቦታ ነው። በጉልበት የተወሰደ ነው። አሁንም በጉልበት ነው የተመለሰው። ይሄ እንደውም ምንድን ነው እኩል ነው ብዬ ነው የማስበው። ግን የአሜሪካ መንግስት ከዚህ አካባቢ ስፔሲፊካሊ አማራ ክልል ያለን መሬት ተጠቅሶ ይውጡ ማለት ለአንድ ክልል ብቻ ወገኝተኝነቱን እያሳየን እንደሆነ እንደ አማራ ህዝብም ሳይሆን እኔ ብሔርተኛ አይደለሁም፣ እንደ አማራ ክልል ተወላጅነት እኔ አማራ ክልልን በጣም እየተጫነች ቲፒኤልኤፍን እየደገፈች እንደሆነ አሜሪካ ይሰማኛል ለማለት ፈልጌ ነው።
ሌላው አስተያየት ሰጭም ስማቸውን በማስተዋወቅ ይጀምራሉ።
ስሜ ጀንበሬ ወርቄ ይባላል። በማንኛውም ፍርድ ቤት ጠበቃና ህግ አማካሪ ነኝ። አሜሪካ እንግዲህ ሰሞኑን በኢትዮጵያ ላይ የጣለችው ማዕቀብ ከመሰረቱ የህግ አግባብ ወይም ህጋዊነት መርህን የተከተለ አይደለም። ምክንያቱም ትግራይ ክልል ማለት የኢትዮጵያ አንዷ አካል በኢትዮጵያ ውስጥ የምትተዳደር በፌዴራሉ መንግስት ስር ያለች ከተማ እንጂ ራሷን ችላ ሉዓላዊ ሀገር አይደለች። የተሰጠው የማዕቀብ ሂደት የሚያሳየው ግን የሌላ ሉዓላዊ ሀገር ራሷን ችላ የተቀመጠች ሀገር በማስመሰል የኢትዮጵያ መንግስት ወይም የአማራ ክልል መንግስት በትግራይ ላይ ጫና ያደረገ መሆኑን በማስመሰል የወጣ ማዕቀብ ነው። ይሄ ማዕቀብ ደግሞ ሙሉ ዝርዝሮችን ስንመለከት የቲፒኤልኤፍ ወይም የህወሓትን ጉዳይ የማስፈጸም የተልእኮ የማስፈጸም ተግባር የሆነ ነው የሚመስለው እና አሜሪካ ይህንን የሰራችውን ወይም የፈጸመውን የሰጠችውን የማዕቀብ ሂደት እንደገና ቆም ብላ አይታ ከኢትዮጵያ ጋር ከነበራት ወዳጅነት ስለሆነ የዲፕሎማሲያዊ ግንኙነቷንም የሚያሻክር በመሆኑ ቆም ብላ እንደገና ይህንን ማዕቀብ ልታነሳ ይገባል ብዬ አስባለሁ።
ወይዘሮ ሸዋዬ መታከት፣
የአሜሪካ መንግስት በኢትዮጵያ ላይ የጣለውን ማዕቀብ እንደገና ቢያይልን በጣም ደስ ይለናል። ምክንያቱም ወደ ባሰ ህዝቡ ወደ ጥፋት ውስጥ መክተት እንጂ ለማውጣት ምንም አይነት መፍትሄ እንደሌለው ይህንን አረጋግጬ እናገራለሁ።
ወጣት ዝነኛው አድመጥ በበኩሉ ውሳኔው የኢትዮጵያና የአሜሪካን ወዳጅነት የሚያበላሽ በመሆኑ እንደገና ሊታይ እንደሚገባ ይናገራል።
አሜሪካ በእኛ የጣለችው ማዕቀብ እንግዲህ ማለት እንደ ሀገርና ሙሉ ዝርዝር ሪፖርት በጣም የተወሰነ ያወጣችው ነገር አላት። ከባለስልጣን ጀምሮ ከምን ከምን የሚለው ነገር እንግዲህ እንደ ሀገር ማንዲት ለዋላዊት ሀገር ላይ ጣልቃ ገብታ የማዕቀብ የመጣለ ነገር ያው ሀያል ሀገር ነኝ የሚለው ነገር ስልጣን ተጠቅማ ነው። ግን በውስጥ ጉዳያችን ላይ ገብታ ይሄ ነው ከሌ ብሔርን እንደዚህ አድርጋል የሚለውን ነገር ያን ዝርዝር ሪፖርት የሀገራችን ጉዳይ ነው። ሉዓላዊት ሀገር እስከሆነች ድረስ ራሷ መንግስት አላት። የገዛ መንግስታችን ነው መወሰን የሚችለው። አሜሪካ ብዙ ጊዜ ስናያት እሷ ጣልቃ የምትገበው የራሷን ለማስከበር ነው።
ወጣት ዝነኛው
ቪዛ ክልከለው እስከሆነ ዝርዝር ሪፖርት በጣም ባለስልጣናት ነው የሚመለከተው። ያው የትምህርት ካሪክለም የወደቀ ካሪክለም ስላለን እሱን ካሪክለም ልጆቻቸውን አያስተምሩም። የእነሱ ልጆች ውጭ ስለሚማሩ እኛና እነሱ ናቸው የእኛ እህት ወንድሞች ናቸው የሚማሩት። ስለዚህ ካሪክለሙንም የእነሱ ልጆች ሲወድቁባቸው ለማስተካከል ይጠራሉ ብዬ አስባለሁ።
አቶ አዲስ ጀንበሬ በበኩላቸው አሜሪካ በክልሎች መካከል ጣልቃ በመግባት በአማራ ክልል ባለስልጣናት ላይ የማይገባ ማዕቀብ ማስቀመጧ ተገቢ አይደለም ብለዋል።
ለምሳሌ አንድ ክልል አንድ አገር ነው የሚያስተዳድሩ። ያ አገር ለብቻው ለምሳሌ እንደ ጅቡቲ እንደ ኤርትራ ያለ አገር ከሆነ እሰየው፣ እንደዚህ አገር ከሆነ ይህ ግን ሁሎቹም ክልሎች የሚያስተዳድራቸው የኢትዮጵያ መሪ ነው። ስለዚህ ይሄ ልክ እንደ ሌሎች አገሮች አሁን እንደ ያደጉ አገሮች እንደ አሜሪካን ያለ ያዩት ምንድን ነው? ብቸኛ ሆና ራሷን ችላ እንደምትኖር አድርገው ነው ያዩት ትግራይን ብቻ። ስለዚህ ይህ ምንድን ነው? ኢትዮጵያ አንድ መንግስት ነው ያላት፣ የሚያስተዳድራትም አንድ መንግስት ነው ያላት፣ ሁለት መንግስት የላትም። ይህን አሜሪካን ሊጠፋውም አይችልም፣ ያውቃል። እያወቀ ግን እያጠፋ ነው ያለ። የውሸት ፕሮጋንዳ በሚነዙት ላይ አሜሪካ በዚያ ላይ መመረዙ አሳዛኝ ነው።
አብዛኞቹ አስተያየት ሰጪዎች ዩናይትድ ስቴትስ በተለይ ለህወሓት ወገንተኝነት እያሳየች ነው ሲሉ ወቅሰዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የተከበራችሁ አድማጮቻችን የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። የጭንቀት ጊዜው አበቃ ይሆን ወይስ የማብቂያ መጀመሪያ? ሐኪሞን ይጠይቁ በምሽቱ ቅንብሩ ከሚዳስሳቸው ጭብጦች ውስጥ ናቸው። ክትባቱ እንደ ልብ ሳለ በግለሰቦች ምርጫ ብቻ ሁሉን አጠናቆ መከተብ እስካሁን ባይሳካም በተለይ በመቶ ሚሊዮኖች በተከተቡበት ዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝ ከፈጠረው ዓለም በፊት የምናውቀውን ያን የትላንት ሕይወት የሚመልስ ድባብ ፍለጋ ተጀምሯል። በአንድ ወገን ይህ አይነተኛ ሊሰኝ የሚችል እርምጃ በሕይወታቸው ውስጥ ሊያመጣ የሚችለውን ተጨባጭ አንድምታና በትይዩ ቀደም ሲል ብዙም የማይነሱ ነገሮች ግን ዛሬ ሰዓታቸው የፈቀደ የሚመስሉ ጥያቄዎች የሜዮ ክሊኒክ የካንሰርና የደም በሽታዎች ልዩ አማካሪው ከዶክተር ከበደ በኛ ጋር በምናደርገው ቆይታ እንፈትሻለን። ባለፈው ፕሮግራማችን ጀመር አድርገን በሰዓት እጥረት ሳቢያ ሙሉን ሳናስተላልፍ የቀረነውን ዝግጅት ነው ዛሬ የምናሰማው።
ዶክተር ከበደ በኛ በቅድሚያ ለጊዜው አመሰግናለሁ።
እኔም ይህንን እድል በመስጠት አመሰግናለሁ።
የኮቪድ ጉዳይ ሲያሳ በተለይ በዚህ በዩናይት ስቴትስ የተወሰነ ምርታ የታየበት ደረጃ ላይ ነው ያለነው። ብዙ ሚሊዮን ሰዎች ተከትበው ያልተከተቡት አሳሳቢነቱ ለሌሎችም ጭምር ነው የሚባለው ስጋትም ቢኖር ወደ ጤናማው መንገድ የሚመልስ መጠነኛ እርምጃ እየተራመን ባለበት ሁኔታ ነው ያገኘሁት። ሶ የኢትዮጵያ የጸረ ኮቪድ ከፍተኛ አማካሪ ቡድን አባል ነዎት። ሙሉ ትኩረታችሁን በዚሁ በኮቪድ ጉዳይ ላይ አድርጋችሁ በተለይ በኢትዮጵያ ሊደርስ የሚችለውን ጉዳት ለመቀነስ እንቅስቃሴ ስታደርጉ አንድ ዓመት ዘልቃችኋል። ወደ ዋና ጥያቄዎቼ ከመዝለቄ በፊት እስኪ መንደርደሬ ከጠቆምኩት ጋር የተያያዘ ጥያቄ ላቅርብልዎ። አንድ ዓመት ተኩል ከተቃረበ ጊዜ በኋላ በከፊል ጤናማ ወደሆነ አዝማሚያ መመለስ ጀምረናል። ካለፈው ሳምንት ጀምሮ በአደባባይ የፊት መሸፈኛ ጭንብል ማድረግ ላያስፈልግ እንደሚችል፣ የምግብ ቤቶችና የተለያዩ ንግድ ቤቶችን ጨምሮ በቤት ውስጥ ሰዎች በአንድ ቦታ ሊሰበሰቡባቸው የሚችሉ ቦታዎች ቁጥሩ ከፍ ማለቱ በውጪ ብዙም የማያሳስብበት ሁኔታ መድረሱ እየታየ ነው። ጠቅላላ ትዝብቶ ምንድን ነው አሁን የደረስንበትን ያለንበት ሁኔታ ሲመለከቱ?
በመሰረቱ አሁን አሜሪካን ሀገር ውስጥ ያለው ሁኔታ በጣም ብዙ ሰው ተከትቧል። በተለይ እድሜያቸው ከ50-60 በላይ ያሉ ሰው ተከትቧል። ከዛም አልፎ ደግሞ እንደውም ቲኔጀርስ ለምሳሌ የኔ ልጅ አሁን ተከትቧል። ሴቷ 13 ዓመቷ ነው። እሷም ትከተል ቀጠሮ ይዣለሁኝ እና አብዛኛው ሰው ተከተበ። የተወሰደው ሲዲሲ ሪኮመንድ ያደረገው ነገር ለአሜሪካን ሀገር ውስጥ ያለው ሁኔታ ትክክል መስሎ ይታየኛል። ይህም ሆኖ ግን በተለይ ብዙ ሰው ወይም የታመሙ ሰዎች ሊገኙበት የሚችሉት ሆስፒታሎች ውስጥ፣ የጤና ተቋሞች ውስጥ አሁንም ቢሆን አብዛኛው የጤና ባለሙያ የተከተበ ቢሆንም ለምሳሌ በእኛ ፋሲሊቲ ውስጥ በሽተኞች ሲመጡም እኛም ሁላችንም ልክ ድሮ እንደተደረገው ማስክ እናደርጋለን። በኤሌክትሪክ ውስጥ ስንሄድ የዛሬ ዓመት የተጀመረው ከስድስት ሰው በላይ ኤሌክትሪክ ውስጥ አይሄድም። ጤና ተቋሞች ብዙ ጊዜ የሚጠቀመ ስለሆነ በመሰረቱ ብዙ የተቀየረ ነገር የለም። አንዳንዶችም ላይከተቡ ይችላሉ በለባቸው የጤና ችግር ምክንያት። ያልተከተቡም ሰዎች ሊመጡ ስለሚችሉ ጥንቃቄው መቀጠል አለበትና እንደዛ እንጂ ተካሄደ ነው። ነገር ግን በተለይ ውጭ በሚካሄድበት ጊዜ፣ በየሬስቶራንቱ በሚሄድበት ጊዜ አሁን የተደረገው ነገር ትክክል ነው ብዬ ነው የማስበው። በተጨማሪም ያልተከተቡትንም ደግሞ ያብረታታቸው ለሚታሰብ እንደዛ መደረጉ ትክክል ነው ብዬ ነው የማስበው። ይህም እዚህ የአሜሪካ ሀገር ውስጥ ነው እንጂ ሌሎች ሀገሮች ውስጥ በአብዛኛው ሳይከተብ ልክ ድሮ ያለውን ነገር መካተል ያስፈልጋል።
መልካም። እንዳሉት በዩናይት ስቴትስ ያለው አውሮፓን ጨምሮ ከሌላ የትኛውም ሀገር ፍጹም የተለየ ሁኔታ ነው የሚያደፋፈረው። ይሁንና እዚሁ ጋር እንቆይና ዶክተር ከበደ በጣም ተስፋ የሰጠውን ያበረታታውን፣ አንዳንዶችም ተሰላችተው በራሳቸው መንገድ ቸልተኛ ወደ መሆን አዝማሚያ የሄዱበትንም ጭምር እንደ አንዳች ምላሽ እንደተሰጠ ተደርጎ የተወሰደው የሲዲሲዋ ዲሬክተር ሮሼል ወለንስኪ ባለፈው ሳምንት ሲናገሩ ከዚህ ቀደም ወረርሽኙ ከመጀመሩ በፊት ታደርጓቸው የነበሩ ነገሮችን የማድረግ እድል ወይም ማድረግ ትጀምራላችሁ የሚል ቃል ተናግረው ነበርና ስጋቱ ሙሉ በሙሉ ባለመላቀቁ ግን ያወዛገበ ነው። ዛሬም ቀደም ብሎ የተቀመጣቸውንም ጨምሮ በሙሉ በነጻነት ሁሉም ሰው እሰየው አይደለም ያለው። የቀደመውንም የከፋ ሁኔታ የተመለከቱ አሁንም አደጋ ሊኖር ይችላል ብለው የፈሩ በሙሉ ልብ ያልተቀበሉበትም ሁኔታ ነው። ክርክሮችም አልፎ አልፎ ይታያሉና ከዛስ አንጻር ምን ያያሉ? ያልተፈለገ ያልተጠበቀ ነገር እንዳይመጣ ለሚሰጉ ሳይከተቡ የፊት መሸፈኛ ጭንብላቸውን የማያጠልቁ ሰዎች መኖራቸው ወይም ሊኖሩ የመቻላቸው ጣ ተራከሩ ወገኖችም አልጠፉምና ምን ይላሉ? እሱስ ላይ
እዚህ ላይ ትንሽ አሜሪካን ሀገር እንደሚታወቀው የግለሰብ ነጻነት በጣም የተከበረ ነው እና ቫክሲኔሽንም ሳይኖር በፊት ራሱ አንዳንድ ሰዎች ጭንብሩን አላደርግም ብለው የሚከራከሩ ነበሩ እና አሁንም በተለይ ቫክሲኔሽን በየቦታው መኖሩ እንደነገርኩህ ቫክሲን አክሰሱ በደንብ ስላለ ታዳጊዎች እየተከተቡ ስለሆነ ሌላው ደግሞ የተከተበው ሰው የሱን ነጻነት እንደመከፍ ማድረግ የሚያዩ ሰዎች አሉ። ስለዚህ አሁን የተደረገው ነገር የኔ አስተያየት ነው፣ ትክክል ነው መስሎ የሚታየው። አንደኛ ቫክሲኔሽን ባይኖር ኖሮ ወይም እጥረት ቢኖር ኖሮ ከአሁን በፊት ሲደረግ የነበረውን ነገር አፍን ሸፍኖ መከላከል ማድረግ ይቻል ነበር። ነገር ግን አሁን ቫክሲኔሽን ሁሉም የፈለገ ሰው ማግኘት ስለሚችል ደግሞ ትራንስሚሽኑም እየቀነሰ በመምጣቱ ሆስፒታል ያለው ሎድ እየቀነሰ በመምጣቱ ከሌላ ቦታ የተለየ ስለሆነ የተደረገው ነገር ተገቢ ነው ብዬ ነው ማስበው እና ሰው ደግሞ ህይወቱን መኖር አለበት። እኛም በኮቪድ አድቫይዘሪ ኮሚቴ ውስጥ የተከሳርገ ነው ነበር። የተለያየ አስተያየት ያላቸው ጓደኞች አሉ። እኔ በበኩሌ ግን ያደረገው ነገር ትክክል ነው ብዬ ነው ማስበው። በነገርኩ ምክንያቶች ቫክሲኑ እንደፈለገ መገኘቱ፣ አብዛኛ ሰው ለተከተበ ሆስፒታል ያለው ሎድ ስለቀነሰ፣ ይሄ ሁሉ በመሆኑ ትክክል ነው መስሎ የሚታይ ነው።
መልካም። አሁን አከራካሪ ሆኖ የተነሳውን ያህል ይነስም ይብዛም ምቾት ባለበት ክትባት በተሰጠበት ሰዎች ራሳቸውን ማዳን የሚችሉበት እድል ባገኙበት ሀገር ውስጥ ነው ይሄ ክርክር የተነሳው። የበለጸጉ ሀገሮች ሳይቀሩ የተቀረው ዓለም እንደ ልብ ሁሉም ሰው ክትባት የሚያገኝበት ደረጃ ላይ አልደረሰም። አልከተብም ብሎ ክርክርም ውዝግቡም ውስጥ አይገባም። አቅርቦቱም ገና አሁንም እጥረት አለውና እስኪ የቀረውን ዓለም የሚመለከት ጥያቄ ላንሳ። እንዲህ ያለው ሁኔታ በዩናይትድ ስቴትስ የተፈጠረው ስጋት በህንድ ከታየው ጋር ስናነጻጽረው በህንድ ከዚህ ቀደም ከታዩት ሁሉ እጅግ አደገኛ የሚመስል ግን አዲስ ማዕበል አዲስ ወረርሽኝ የተነሳበት ሁኔታ ነው ያለው። ከቁጥጥር ውጪ እንዳይሆን እያሰጋ ነው። በዚያ የታዩት ራሳቸውን የለወጡ የቫይረሱ ዝርያዎች ሌሎችንም የተቀረውንም ዓለም ዩናይትድ ስቴትስን ጨምሮ የተሻለ አዝማሚያ ያለውንም ሊያሳስብ የሚችል ነገር አለ የሚለው ይሄ ራሱን የለወጠ የቫይረስ ዝርያ ጉዳይ ያነጋግራል እና ከዛስ አንጻር ምን ይታዩታል? ሌሎች ስጋት አላቸው ወይ? ዛሬም እንደ አመት እንዳሳለፍ ነው አስቸጋሪ ጊዜ ፈታኝ ጊዜ አድርገው ሊያዩት ይገባ ይመስሉታል ወይ?
ይህንን ነገር በሁለት መንገድ ማየት ያለብን ይመስለኛል። አንደኛ አዎ ስጋቱ ሊኖር ይችላል። ምክንያቱም አሁን የአሜሪካን ሀገር ያለው በፋይዘር እና በሞደርና ያለው ቫክሲን እስካሁን ሳውዝ አፍሪካ ያለውን ቫሪያንት፣ ዩኬ ያለውን ቫሪያንት ፕሮቴክት የማድረግ ጸባይ እንዳለ ነው የታየው። በላቦራቶሪ ውስጥም ፔሸንቶችን በሚያገኙበት ጊዜ ህንድ ያለው አሁን ያለው ቫክሲን ይከላከለው አይከላከለው ያለ አይነት እርምጃ የለም። ግን ፖቴንሻሊ ልክ አሁን የማይታወቁ ብዙ ነገሮች አሉ። ለምሳሌ አንደኛ እኛ አሁን የተከተቡ ሰዎች ለስንት ጊዜ ክትባቱ እንደሚያገለግል፣ ለስድስት ወር ይሁን ለአንድ አመት ይሁን በየአመቱ እንደሚያስፈልግ ብዙ ያልታወቁ ነገሮች አሉ። ስለዚህ ህንድ ያለው ሁኔታ የሚያሰጋው ምንድን ነው? አሁን ያለው ክትባት ይስራ አይስራ አይታወቅም። ባለመታወቁ ምናልባት ይሄ መከላከያ መንገዶቹን ልክ ድሮ እንደተደረገው ማድረግ ይጠቅም ይሆናል። አንዳንድ ቅድም እንደተናገርኩት ከሳውዝ አፍሪካ እና ከዩኬ ያለውን ቫሪያንት ፋይዘር እና ሞደርና አሜሪካን ሀገር ውስጥ ያለው ቫክሲን እንደሚከላከል መረጃዎች አሉ። ግን የህንድ ያለው ስለማይታወቅ ብዙ ነገር ማውራት አይቻልም። ነገር ግን በተለይ ብዙ ሰው ቫክሲን ሾርቴጅ ባለበት ሁኔታ መከላከያ መንገዶቹን በጥብቅ መከተል ያስፈልጋል።
መልካም። ዶክተር ከበደ ምናልባት ወደ ዋናው ወደ እርሶ ልዩ ሙያ ቀጥታ የሚወስደን ጥያቄ ላስከትል። ያልታወቁ ነገሮች አለ እንዳሉት ያልታወቁት ነገሮች ሲደረስባቸው ጎልቶ የሚወጡ የሚመስልበት ሁኔታ ይታያል። እኚህ የጸረ ኮቪድ-19 ክትባቶች በተለይ በዚህ በዩናይትድ ስቴትስ ትልቅ ተቀባይነት ያገኙትን ለሌላውም ዓለም እንዲዳረሱ በጉጉት የሚጠብቋቸው የፋይዘር እና ሞደርና የተባሉት ክትባቶችን አስመልክቶ ሌላ በቂ ጥናት ያልተደረገበት ሁኔታ ብቅ ማለት ጀምረዋል። የሰውነት የበሽታን የመከላከል አቅማቸው በተለያዩ የህመም አይነቶች የተዳከመ ክትባቱ ኮቪድ-19 ሊከላከልላቸው ስለመቻሉ ጥያቄ ተፈጥሯል። ሌሎች ከዚህ ጋር የተያዙ ዝርዝሮችን ከማንሳት በፊት በአጠቃላይ ደረጃ በሽታን የመከላከል አቅማቸው ለተዳከመ ሰዎች የእነኚህ የኮቪድ-19 ክትባቶች ጠቀሜታ ምንድን ነው? ምንስ ፈተና ይኖረው ይሆን?
ኮቪድ-19 አንድ ሰው በሚታመምበት ጊዜ በጣም ከፍተኛ አደጋ ሊያመጣባቸው የሚችሉትን ሰዎች ማወቅ ተችሏል። ለምሳሌ እድሜ የገፋ ሰው፣ የካንሰር በሽታ ያለበት ሰው፣ ትኳር በሽታ ያለበት ሰው፣ ግዙፍ የሆኑ ሰዎች፣ እነዚህ ለኮቪድ ከተጋለጡ ህመሙ ጠንቶባቸው ሆስፒታላይዜሽን ሊያስፈልጋቸው ይችላል። ተጨማሪ ክትትል ሊያስፈልጋቸው ይችላል። የመሞት ቻንሳቸውም ሀይ ነው። በዚህ የተነሳ ካንሰርን ይመለከታል። ግን ካንሰር ሲባል በጣም ብዙ አይነት ካንሰር ነው ያለው እና በመሰረቱ በዓለም አቀፍ ደረጃ አሜሪካን ሀገር ውስጥ የአሜሪካን ሶሳይቲ ኦፍ ሄማቶሎጂ የሚባል እና አሜሪካን ሶሳይቲ ኦፍ ክሊኒካል ኦንኮሎጂ እነዚህ የሐኪሞች ማህበሮች ናቸው እና አሜሪካን ሀገር ውስጥ ቢሆን በመላው ዓለም አብዛኛው ዓለም ስለሚታከፍባቸው አብዛኛው ምክረ ሀሳቡ ከነሱ ነው የሚወጣው። ይህም አይነት ማሳሰቢያዎች ወይም ምክረ ሀሳቦች ሲወጡ አንዳንድ ጊዜ ሐኪሞች ኤክስፐርቶች ይገናኙና ጥናት ምንድን ነው? መረጃ ቢኖር ጥሩ ነበረ። መረጃ ሳይኖር ግን የተለያዩ ሐኪሞች በልምዳቸው እንደ ድጋፍ ነገር የሚያደርጉት ነገር አለ። አንደኛው ለምሳሌ የካንሰሩ አይነት ወይም ኬሞቴራፒ የሚወስዱ ከሆነ ቫክሲኔሽን የሚሰጥበትን ጊዜ ትንሽ ማዘገት ያስፈልጋል። ምክንያቱም ኬሞቴራፒ በሚወሰድበት ጊዜ ነጭ ደም ሴሎችን ስለሚቀንስ የነጭ ደም ሴሎች ደግሞ መቀነስ ቫክሲኔሽን በሚወሰድበት ጊዜ ላይ ስራ ስለሚችል የተወሰነ ቁጥር አለ። ብዙ ጊዜ የነጭ ደም ሴሎች ቁጥር በጨመረ ጊዜ ምሳሌ አንድ ሰው የጡት ካንሰር ወይም ሌላ ካንሰር ኖሮ ኬሞቴራፒ የሚሰጥበት ጊዜ እንደ ሳይክል ነገር ነው የሚሆነው። ዝቅና ከፍ ስለሚል ዝቅ በሚልበት ጊዜ ከተሰጠ ቫክሲኑ ስራ ስለማይችል መጠበቅ ያስፈልጋል። በአንድ ወር ወይም በሁለት ወር ማዘግየቱ ነው ሪኮመንድ የሚደረገው ጊዜ የሚሰጥ ከሆነ፣ ምክንያቱም ኢፌክቲቭ ነሱ ስለማይታወቅ። በመሰረቱ ግን ኬሞቴራፒ የማይወስዱ ከሆነ ማንኛውም የካንሰር በሽተኛ ኮቪድ-19 እንዲወስድ ሪኮመንድ ነው የሚደረገው። ይህን እንግዲህ ከጥቅሙና ከጉዳቱ ማመዛዘን ያስፈልጋል። ጉዳቱ ስለሚያመዝን ቀደም እንደተናገርኩት ካንሰር ያለባቸው በሽተኞች ለኮቪድ ቢጋለጡ ማሁን በጣም ሊጠናባቸው እና የህይወታቸው ማለት ስለሚያሰጋ ቫክሲኖችን እንደውም የሚታወቀው መጀመሪያ በጃንዋሪ ወይም ከሁለትና ከሶስት ወር በፊት ፕራዮሪቲ በሚሰጥበት ጊዜ የካንሰር በሽተኛ እንደ አንድ ክራይቴሪያ ነበር የተወሰደው። እንደውም የካንሰር በሽተኞችን ብቻ ሳይሆን ከነሱ ጋር ያሉ የሚረዷቸውም ሰዎች፣ ቤታቸው ውስጥ ያሉ ሰዎች ሁሉ ቅድሚያ ነበር የሰጣቸው እና ይህንንም በማውቀው ከሆነ ኢትዮጵያ ውስጥም እንደዛ የሚደረግ ይመስለኛል።
መልካም። ዶክተር ከበደ የሰውነት በሽታ የመከላከል አቅማቸው የተዳከሙ ሰዎችን በጠቅላላው እናንሳ እንጂ ይልቁንም ደግሞ ከዚህ ውስጥ ለይተው እርሶ በተለይ በሚሰሩበት የህመም ሁኔታ የካንሰር ህሙማን ላይ ሊኖረው የሚችለውን ሁኔታ እነኚህ ህሙማን ይበልጥ ተጋላጭ በመሆናቸው ክትባቱን የመውሰድ አስፈላጊነቱ፣ ነገር ግን ደግሞ ሊሆን የሚችለው ሊሰራ የሚችለው የካንሰሩ አይነትን ጨምሮ በዝርዝር ተመልክተዋል። ምናልባት የመጨረሻ ጥያቄ ለማድረግ እነኚህ የበሽታ የመከላከል አቅማቸው የተዳከሙ ሰዎች የመውሰድን አማራጭ በበሽታው ሳቢያ ጉዳት የሚደርስባቸው ከሌላውም በተለየ ሁኔታ ከፍ ያለ እንደመሆኑ ክትባቱን የመውሰዱ አማራጭ ጉዳት አይኖረውም በሚለው አማራጭ ሆኖ ከቀረበ በግላቸው መከታተል ያለባቸው ያዩ የሚገባቸው ለውጦች ይኖሩ ይሆን? ክትባቱን ከወሰዱ በኋላ በተለይ ለነኝ ህሙማን የሚመከር ይኖር ይሆን? ሌሎች አማራጮችም ካሉ?
አድማጮች፣ ከዶክተር ከበደ በኛ ጋር የጀመርነው ቃለ ምልልስ አላበቃም። ተከታዩን በሌላ ፕሮግራም እናቀርባለን። ሙሉ ምልልሳችንን ቻችን ላይ እናኖራለን። ለአሁኑ ዶክተር ከበደን እናመሰግናለን።